መቼ ነው የጌታ ማዳን ከዓለም የሚያድነው ማዳን የሚመጣው? ማን ነው የሚያመጣው? መቼ ነው የምንመጣው? በሪቫይቫል ነው? ሪቫይቫሉማ ጭፈራ ሆኗል እኮ። ሪቫይቫል ለጭፈራ ነው። የዱሮ ሪቫይቫል ሰዎችን የንስሐ ሪቫይቫል ነው። በአሜሪካን ሀገር በአውሮፓ የተካሄዱ ሪቫይቫሎች ታሪኮች ብትመለከቱ ሰው ከእግዚአብሔር ከራቀበት ነገር በመጽሐፍ ቅዱስ ስትመለከቱ የህይወትን የሚያድስ የኪዳን ህዝብን እግዚአብሔር ከእግዚአብሔር ጋር የሚያስታርቅ የሚመልስ ሪቫይቫል ነው። ያሁኑ ግን የዳንኪራና የጭፈራ ሪቫይቫል ነው። በዱባ ምኞት፣ በሽንኩርት፣ በአሳ ምኞት እግዚአብሔር ያሳያችሁ። ወተርሜሎን እኮ ነው። መቼም በረሃ ላይ ውሃ ካለከለከ እሱም ብርቅ ነው። የውሃ ጥማት ምን እንደሆነ በህይወቴ እኔ አይቻለሁ። ማንም ሰው አየው ቢል እኔ ያየሁት እኔ ያየ ሰው አይመስለኝም። ምላሴ አሮ አይቻለሁ። አሮ በረሃ ልናገለግል ሄደን ከጋምቤላ ስወጣ እርር ነው የሚያረገው ውሃ። የምትጠጡት ውሃ ልክ የጋለ ምጣድ ላይ ቸስ ብለው 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 ብርዝ አገኘን። አንድ ቦታ ተራራ ላይ ወተን ብለው 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 አልጠግባል ሰውነቴ እንደ ስፖንጅ እየመጠጠው። እነዚህ ሰዎች ሰውነታቸው የሰውነታቸው ፍላጎት በጥምና በረሃብ በተለያየ ነገር እንደኔ ሆኖ አይደለም የተቸገሩት። ለምን? እግዚአብሔር ከነርሱ ጋር ነበር። እግዚአብሔር ከነሱ ጋር ነበር። እግዚአብሔር ሆን ብሎ ነበር የሚያሳያቸው። የሚያስፈልጋቸው ነገር ሁሉ የሚሰጥ አምላክ ነበር። ኮኔክትድ አልነበሩም። ለኑሯቸው ሶርስ የሚያረጉት አዳምጡ፣ ለስጋዊ ፍላጎታቸው ማርኪያ ይገኛል ብለው በውስጣቸው የወሰኑት ውሳኔ ግብጽ ነው ያለው። አስተዳደሩ አይመራቸው እንጂ ኑሮ እንደ ግብጽ የለም ባዮች ናቸው። ዲሞክራሲ ቢገኝ ኑሮ በግብጽ ነው ባዮች ናቸው። ስለዚህ ግብጽ ውስጥ ያለውን ነገር ከውስጣቸው ያልጣሉ ናቸው። እና ግብጽ ውስጥ ያለው የአኗኗር ዘይቤ በብዙ መልኩ እኔ ልዘረዝረው አልችልም። ሁሉ ባላቸው ቁጥር ባማራቸው ቁጥር ሐሳባቸውን ልቦናቸውን ስለሚገዛ ከእግዚአብሔር በእግዚአብሔር ሐሳብ የእግዚአብሔር ሕዝብ ሆነው የመንግስት ሕዝብ ሆነው አምላካቸው ነው እግዚአብሔር ከእርሱ ጋራ ሄደው እሱ ወዳሰበበት ለመድረስ አልቻሉ። ውድ ጌታ ልጆች ዓለም ምን እንደሆነ እግዚአብሔር ይግለጥላችሁ። ዓለምን ወይም በዓለም ያሉትን አትውደዱ። ማንም ዓለምን ቢወድ የአባት ፍቅር በርሱ ውስጥ የለም። ብታምኑም ባታምኑም በቤተ ክርስቲያንም ብትኖሩ አገልጋይ ብትሆኑ በየትኛውም ነገር የእግዚአብሔር ማዳን ምስጢር ገብቶኛል ብትሉ ማንም የሚለው ቃል የማይመለከተው ክርስቲያን የለም። ዓለምን በዓለም ያሉትን አትውደዱ። ማንም ዓለምን ቢወድ የአባት ፍቅር በርሱ ውስጥ የለም። ፍቅር የእግዚአብሔር ፍቅር በሰው ውስጥ መኖር አይችልም። ስለዚህ ጌታ ከዓለም ካላዳነን የጌታ ደቀ መዝሙር መሆን አንችልም። ይሄ በጣም መሰረታዊ ነገር ነው። በዚህ ዘመን እንደዚህ ያለ ክርስትና ተሰብኮ መኖር አይቻልም። እንዴት እናርገው ታዲያ? አይ በዓለም እየኖርን እንዴት ነው ለዓለምም የሚመች? ታዲያ ከመስቀል እናውርደው ጌታን እናውርደውና እናስታርቀው ከዓለም ጋራ። ሰይጣንን ከክርስቶስ ጋር አስታርቃለሁ ብላ ነበር አሉ አንድ ሴት። የሆነ ተረት ተረት አይነት ነገር ሰምቻለሁ ድሮ። ስሟ ጠፋኝ ሴትዮዋ። እና ልታስታርቅ ሞክራለች። ለምንኛ እናስታርቅም ታዲያ ጌታን? ውድ ጌታ ልጆች ከዓለም ላልዳነ ሰው የእግዚአብሔር ፍቅር የለም። ፕሊዝ እመኑኝ፣ እንደ ዱሮ ክርስቲያኖች መኖር ያቃታቸው ዓለማዊነት ነው። ዓለማዊነት ነው ችግራችን። ማንም ሰው ይላል ዓለምን ቢወድ የአባት ፍቅር ከርሱ ውስጥ የለም። ምንድን ነው ዓለም? የአይን አምሮት፣ የስጋ ምኞት፣ ስለ ገንዘብ መመካት፣ ይሄ አለኝ ብሎ መኩራራት፣ ባለን ነገር የኔ በምንለው በንብረት ባለቤትነት
አይናችን የሚወደውን ነገር ለዛ መኖር ለዛ መገዛት ውድ ወገኖቼ ከዚህ የማያድናችሁ ሃይማኖት ጎራዳ ሃይማኖት ነው ከዚህ የማያድን ወንጌል አንካሳ ወንጌል ነው ኢየሱስ በመስቀል ላይ ሲሞት እነዚህ ሶስት ነገሮች ላይ ተለያዩ ፓርቲዎች የፓርቲያቸውን መርሃ ግብርን በተመለከተ ወይንም ፊሎሶፊያቸውን ይቀይራሉ እንደ ሁኔታው በአንድ ወቅት የተቀበሉትን በሌላ ወቅት እንደ ሁኔታው ሪሰርች አርገን አጥንተን አማክረን እንዲደርሰንበታል አቋማችን ቀይመርት ብርሃን ይበራልኛ ነው ሊያስተምረን ሊገልጥልን ብዙ ይችላል ገና እኔ ለማረው የሚገባ ነገር እንዳለ ማምን ሰው ነኝ ስለዚህ በዚህ ቦታ ላይ ግን አንድ ነገር ነው ጌታ ኢየሱስ ክርስቶስ ይሄ በፈጠራ የሚነገር ትምህርት አይደለም መጽሐፍ ቅዱስ እንዲው ሳነበው ባይትself it commands respect የእግዚአብሔር ቃል መሆኑን ኮማንድ የሚያረግ የእግዚአብሔር ቃል ነኝ የሚመጣ ብሎ የሚመጣ መንፈስና ኃይል አለው በውስጡ ክብር ለእግዚአብሔር ይሁን አያችሁት ይሄ ዝም ብሎ በፈጠራ የሚነገር አይደለም በሰው ልማድም ደግሞ ሰይጣንን ለድል ለመንሳት ማሸነፍና መሞት አብሮ የተያዙ ነገሮች ሆኖ ተነግሮ ማቅም በሞት ማሸነፍ የት ነው ማን ነው ይሄን ሊያስብ የሚችለው ነገር ግን እግዚአብሔር ልጅ ኢየሱስ ክርስቶስ በሞት ላይ ስልጣን ያለውን ድል የነሳው በሞቱ ነው ክብር ለእግዚአብሔር ይሁን የጌታ ሞት የ በሰይጣን ላይ ድል ያስገኘ ሞት መሆኑ ለሚያቅ ክርስቲያን ሰይጣን ስፍራ የለው ድል የተነሳ ጠላት እንዳለ ነው የምናቀው ክብር ለእግዚአብሔር ዋናው የጦር መኮንን ጦር አዝማቹ ከተመታ ወታደር ያለው የመሳሪያ አይነት ምንም ይሁን ምንም ኒውክሌር ቦምብ እንኳን ቢኖረው አለቀ እጅ መስጠት ብቻ እጅ መስጠት ብቻ ስለዚህ ሰይጣን ይሄንን ዓለም አሁን ባለበት ዓለም በሚባልበት ሁኔታ ይዞ የሚያስተዳድረው የሚመራው የዚህን ዓለም ያኗኗር ዘይቤ ከእግዚአብሔር ለይቶ ሰዎችን የከተተው ሰይጣን ድል ተነሷል እነተን ታውቃላችሁ እነተም አርነት ያወጣቸዋል ክብር ለእግዚአብሔር ይሁን ስጋስ ኦ በዚህ መስቀል ላይ የተሰራውን ሥራ ሐዋርያ ጳውሎስ በጥሩ ሁኔታ ገላትያ ምዕራፍ 6 ላይ ቆላልፎ አስቀምጠልናል ዓለምና ሰይጣን ሥጋ ተወዳጅተዋል ተባብለናል ምዕራፍ 6 ላይ የእግዚአብሔር ቃል እንደዚህ ይላል ቁጥር 14 ላይ ነገር ግን ዓለም ለኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ምን አርክ ይራቅ ክርስቲያን ከብዙ ነገር ለመራራቅ የመራራቅ አቋም የሚወስደው ከጌታ መስቀል የተነሳ ነው አያችሁት ዓለም ለኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከዓለም ጋራ የምንሰናበትበት የመሰናበቻ ቦታ የምንለያይበት የመለያ ቦታ ዓለም ለኔ እኔም ለዓለም የተሰቀልኩበት ከጌታ ከኢየሱስ መስቀል በቀር ሌላ ትምክህት ከኔ ራቀ ሰይጣን በሞቱ ድል እንደተነሳየን ዓለምም እኛም ዓለም የሚለው ተመልከቱ እንግዲህ እስራኤላውያኖች ባለፈው ሳምንት ሳስተምር ሙሴ ከጂኦግራፊ ግብጽ አወጣቸው ከስነ ልቡናዊ ግብጽ ግን ነጻ አላወጣቸው እነዚህ እስራኤላውያኖች ሆበል ብለው የእግዚአብሔርን አሸናፊነት በተአምር በመቅሰፍት የሰራቸውን ሥራዎች አይተው በግርግር እንደውም ያልተገረዘ ህዝብ ቅይጥ የሚባሉ ያልዳኑ ወይ በድብልቅ ውልደት ወይም በግርግር ሆሆታ ተሰብስበው ሆበል ብለው ወጡ ሲወጡ ሙሴን ተባብረው ነው የወጡት ሙሴ ባለፈበት ባህር ውስጥ አልፈዋል ሙሴ በገባበት ደመና ውስጥ ገብተው ነው የወጡት ሙሴ መሪ እነሱ ተመሪ ሆነው ነው የወጡት የሙሴ ዘጻት ከግብጽ በጂኦግራፊ በእግር ያውጣቸው እንጂ ውስጣቸው ከነበረ ግብጽ ነጻ ላወጣቸው ጂኦግራፊ ግብጽ ዛማዶ ነው ከባህር ማዶ እነሱ ደግሞ ወዲያ ማዶ ናቸው ነገር ግን ስነ ልቡናው ግብጽ ግን ውስጣቸው አለች። ከዛ የሚያድን መዳን በሙሴ አልተሰጠም እና በውስጣቸው የሚተራመሰውን የግብጽን ምኞት የሚዝበት ሉጓም ብቻ ነው ሙሴ የነበረው። በሉጓም ነበር ህግ በሚባል ሉጓም ነበር የሚቆጣጣራቸው የሚቆጣጣረው። ስለዚህ እስራኤል ህዝብ ከግብጽ ይወጡ ከጂኦግራፊ ግብጽ ይወጡ ይሁኑ እንጂ እግዚአብሔር ወዳሰበላቸው እረፍት ለመግባት ግን ውስጣቸው ካለ ግብጽ ነጻ ስላልወጡ በርሃ ላይ አለቁ በሙሉ 40 ዓመት እየተጓዙ በቀን ውስጥ መዳኒት የሚወስዱት ያስደነግጣል። አንዳንድ የሚወስዱት ለእያንዳንዱ በሽታ አንዳንድ ነው። አንዳንዱ መዳኒት የሚያመጣው ከፍተኛ ጉዳት ስላለ ያንን ጉዳት ደግሞ ቡስት እንዲያረግ ሰውነታቸውና ድጋፍ እንዲያገኝ ሰፖርት የሚያረግ መዳኒት ይሰጣሉ። ኢየሱስ ክርስቶስ ግን ለሶስቱም ድል የተነሳበት ቦታ አንድ ቦታ ነው፣ እሱ መስቀል ነው። ክብር ለእግዚአብሔር ይሁን። ሶስት መዳኒቶች አሉ። በአንድ ጌታ በአንድ ሞት ድል ተገኝቷል። ክብር ለእግዚአብሔር ይሁን። በአንድ ጌታ በአንድ ሞት ድል ተገኝቷል፣ በሰይጣን ላይ በዓለም ላይ። እግዚአብሔር ስም የተባረከ ይሁን። አንድ ጥቅስ ብቻ እንመለከታለን ለእያንዳንዳቸው ምናልባት እንዲረዳን። አንድ ጥቅስ ብቻ አሳያችኋለሁ። ጌታችን ኢየሱስ ክርስቶስ ከመሞቱ በፊት ሲናገር የሚያስደንቅ ነገር ለሰዎች ሲያስተምራቸው እንመለከታለን። ምዕራፍ 12 ላይ ዮሐንስ ወንጌል ላይ እንደዚህ ይላል። አሁን የዚህ ዓለም ገዥ ቁጥር 31 ላይ ነው ማነበው። አሁን የዚህ ዓለም ፍርድ ደርሷል። አሁን የዚህ ዓለም ገዥ ወደ ውጪ ይጣላል አለ። ሃሌሉያ። የዚህ ዓለም ምን ደርሷል? እየሰማችሁ ነው ማነበው ወገኖች? አሁን የዚህ ዓለም ፍርድ ደርሷል። አሁን የዚህ ዓለም ገዢ ወዴት ይጣላል? ወደ ውጪ ይጣላል። አያችሁት እንዴት ያለ አይነት ስቴትመንት እንደሚናገር? ዓለም ላይ ፍርድ ደርሷል አለ። አሁን የዚህ ዓለም ፍርድ ደርሷል። አሁን የዚህ ዓለም ገዢ ወዴት ይጣላል? ወደ ውጪ ይጣላል። አያችሁት ዓለምና ሰይጣንም እንዴት እንደተያዙ? የጠበቀ ቃል ነው። ምን ሲሆን ነው የሚሆነው? ቁጥር 32 እኔም ከምድር ከፍ ከፍ ያልኩ እንደሆነ ሃሌሉያ ሁሉን ወደ እኔ ስባለሁ። ምን ማለቱ ነው? ይሄን ማለቱ የሆነ ጉልላት ላይ ከፍ ያለ ነገር ላይ ሊቀመጥ ነው ሊወጣ ነው? አይደለም። ቁጥር 33 በምን አይነት ሞት ይሞት ዘንድ እንዳለው ሲያመለክታቸው ይህን አለ ይላል። የጌታ ሞት ዓለምንም ሰይጣንንም የሚፈርድ ሞት ነው። ሰይጣንን ወደ ውጪ የሚያስጥል ሞት ነው። ክብር ለእግዚአብሔር ይሁን። ለዚህ ነው በበጉ ደም ድል ነሱት የሚለው የእግዚአብሔር ቃል። አያችሁት? የጌታ ሞት የጌታ ደም የተያዙ ናቸው። ስለዚህ የዚህ ዓለም ፍርድ ደርሷል። የዚህ ዓለም ገዢ ወደ ውጪ ይጣላል። ለምን? እኔ በምሞተው ሞት እኔን ሰዎች ብድግ አርገው ከፍ አርገው ሲሰቅሉ አለ ጌታ ኢየሱስ ክርስቶስ። ያን ጊዜ የዚህ ዓለም ፍርድ ደርሷል። ይሄንን ዘርዝሮ ለማስተማር ብዙ ጊዜ ሊጠይቅ ይችላል። እመኑ፣ ድል የተገኘው በጌታ ሞት ነው። ክብር ለእግዚአብሔር ይሁን። ይሄንን የሚያጸናልን ቃል ግልጥ የሆነ ቃል እንመልከት። ዕብራውያን ምዕራፍ 2 ላይ ስንመለከት በቃላችን ብዙ ጊዜ እንድናጠናው የተደረግነው ክፍል አለ እና ምዕራፍ 2 ቁጥር 14 ላይ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይሄውም ዲያብሎስ ነው በሕይወታቸውም ሁሉ ስለሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነጻ እንዲያወጣ በስጋና በደም እንዲሁ ተካፈለ። ክብር ለእግዚአብሔር ይሁን። ውድ ወገኖች ረጋ ብዬ ላንብብላችሁ። እርሱ ደግሞ በሞት ላይ ስልጣን ያለውን በምን እንዲሽር? በሞት በል ውስጤ። ኢየሱስ ክርስቶስ ሰይጣንን ድል የነሳው በሞቱ ነው። አሜን። የእግዚአብሔር ስም የተባረከ ይሁን። ስለዚህ የጌታ የኢየሱስ ክርስቶስ ሞት በዓለም ላይና በሰይጣን ላይ ድል ያቀዳጀ ሞት ነው የጌታ ሞት። ክብር ለእግዚአብሔር ይሁን። ይሄ ሚስጥሩ እንዲገባን በቃ ዝርዝሩ እንዴት አርጎ ነው ይሄ የሆነው የሚል ነገር ብዙ መመራመር አስፈልግም። እግዚአብሔር ሊገልጥ ይችላል። እኔ ብዙ ሚስጥር አስተምሮኛል። የጌታን ሞት ለማወቅ ብዙ ጸልይ ነበር ድሮ በጌታ ልጅ ይያለው። ይገርማቸዋል እግዚአብሔር አይነን ከፈተልኝ። በ1972 ዓመተ ምህረት ለኮንፈረንስ ላገለግል ሄጄ ነው ለሊት ጸልይ ነበር ለማገለግልበት አገልግሎት ብርሃን በራልኝ። የሚያስደንቅ ብርሃን የጌታ ብርሃን በራልኝ። ኢየሱስ ክርስቶስ በሞቱ ሰይጣንን ድል የነሳበት ምስጢር እስከዛሬ ድረስ ትልቁ ዘጻት በያስተማስተምሮን ተቋን ሰይጣንንም ቢያመልኩ እግዚአብሔር የፈጠራቸው የእግዚአብሔር ፍጥሮች ስለሆኑ የእግዚአብሔር ልጆች ናቸው። ስለዚህ ምን ይላቸዋል? የማይታዘዙ ልጆች ይላቸዋል። ክብር ለእግዚአብሔር ይሁን። እና እነሱ ላይ ማን ነው የሚሰራው ይላል? ሰይጣን ይሰራል ይላል። ሰይጣን የማይገዛበት ክልል በዚህ ዓለም ውስጥ ሆኖ ከክርስቶስ ያልሆነው ነገር በሙሉ ሊገዛ እንደሚችል መጽሐፍ ቅዱስ ይናገራል። ሰይጣንን አስመልክቶ መጽሐፍ ቅዱስ የዚህ ዓለም አምላክ የዚህ ዓለም ገዢ ብሎ እነዚህን ከበድ ያሉ ታይትሎች ይሰጣል። እግዚአብሔር የሌላቸው ሁሉ አምላካቸው ሰይጣን ነው። ስለምክንያቱም ሰይጣን አንዳንድ ጊዜ ሲሰራ እግዚአብሔር የለም ብቻ አይደለም የሚለው እኔም የለሁም ነው የሚለው። ስለዚህ በስውር ስለሚሰራ ከእግዚአብሔር ጋር ሰዎችን የማጣላት የማራራቅ ብቻ ሳይሆን ራሱንም ደብቆ ስለሚሰራ ነው እንጂ ከእግዚአብሔር ለሆኑ ሰዎች በሙሉ ዓለም በክፉ እንደተያዘ የሚታይ ጋድ የሆነ እውነት ነው። ስለዚህ ሰይጣን በዚህ ዓለም ላይ በማይታዘዙት ልጆች ላይ ይሰራል። ሶስተኛ የተመለከተው ቁጥር 3 ላይ የስጋችንና የልቦናችን ፈቃድ ሰዎችን ከሰይጣን ጋር የሚያገናኛቸው አንድ ምስጢር በዚህ ላይ ተጠቀሰው ምንድነው? ሰው የስጋውንና የራሱን ፈቃድ ያደረገ ከሄደ እግዚአብሔር ምን ይላል ብሎ ማይኖር ከሆነ የራሱ ምኞት የሚቆጣጠረው ሰው ከሆነ ከሰይጣን ጋር መስማማት ይችላል። የስጋችንና የልቦናችን ፈቃድ ያደረግን በስጋችን ምኞት በፊት እንኖር ነበር። በዚህ በእነዚህም ልጆች መካከል ይላል ከላይ ያሉትን ሰይጣን የሚገዛቸውን የሚቆጣጠረውን ልክ እንደነሱ በእነዚህ ልጆች መካከል እኛ ሁላችን የስጋችንና የልቦናችን ፈቃድ ያደረግን በስጋችን ምኞት በፊት እንኖር ነበር ይላል። ለሐዋርያው ጳውሎስና በዘመኑ ለነበሩት ክርስቲያኖች አንድ ትልቅ ነገር አለ። ተመልከቱት። የስጋን ህይወት የተሰናብተው በፊት እንደዚህ ነበር ምን ኖሮ አሁን ግን እንደዚህ አይደለንም ይላል። ክብር ለእግዚአብሔር ይሁን። ስለዚህ ክርስቲያን በእነዚህ 3 ጉዳዮች ላይ ጌታ ኢየሱስ ክርስቶስ ያመጣውን ድል ማወቅ አለበት። በመንፈሳዊ ስለ መንፈሳዊ ውጊያ ለማስተማር ነው ይሄን ነገር እንትን ያልኩት። ብዙ ጊዜ መንፈሳዊ ውጊያ አስተምራለሁ፣ ነገር ግን አሁን በማስተምርበት አይነት መልክ አስተምራላቅም። አንድ ነገር እየገባኝ መጣ። በጌታ ቤት እየኖርኩ እየቆየው ሲሄድ በራሴ ምህይወት በሰዎች ምህይወት ሳገለግል እግዚአብሔር እንዳስተውል ያደረገኝ ነገር ነው። ሰይጣንን ባንድ አይነት ስታይል ብቻ ድል አንነሳው። በዚህ ዓለም ላይ ብዙ አይነት ጦርነት አለ። የኢኮኖሚ ጦርነት አለ አይደለም እንዴ? ፖለቲካል የሆነ ጦርነት አለ። ፖለቲካዊ ጦርነት አለ። በንግግር አለ። በተለያየ በፕሮፓጋንዳ የሚካሄድ ጦርነት አለ። ጦርነት አይነቶች ዘዴዎቹ ብዙዎች ናቸው። አንዱ አንዱን በመጣል በማሸነፍ ሽጉጥ ጠመንጃ ሳይመዘዝ ሰይፍ ሳይዋደቁ ሰዎች ደም ሳይፋሰሱ ለውጥ ለማምጣት የበላይነትን ለማስከበር አንዱ ትልቅ አንዱ ትንሽ እንዲሆን ያንዱ ሐሳብ እንዲወድቅ የሚደረጉ የጦርነት አይነቶች ብዙ ናቸው በአለም ላይ አይደለም እንዴ? እና ኮልድ ዋር የሚባል አለ። ኮልድ ዋር ምን ማለት ነው? እሱ በሶቪየትና በአሜሪካን መካከል ይካሄድ የነበረ የፍጥጫ ጦርነት ነው። ኒውክሌር ቦምብ አልፈነዳም ወይም ጦርነት ገጥሞ እንትን አላሉ። ይሄ ኮልድ ዋር አንዱ አንዱን ይሰልላል ደካማ ጎኑን ለማየት። ወገኖቼ በዚህ ዓለም ላይ ሰይጣን የኔና የናንተን ጤንነት የሚታይ ቪዚብል የሆነ ፊዚካል አታክ ሚታይ የአካል ጥቃት ሲያመጣብን ብቻ አይደለም ውጊያ አለ ብለን እንመነለው። ስውር የሆኑ ጦርነቶች እኛን መንፈሳዊታችንን ለመጉዳት የሚካሄድ ጦርነት አለ። እነዚህ ጦርነቶች የሚካሄዱት እነዚህ 3 ነገሮች አብረው ሲኖሩ ዓለም ሰይጣን ስጋ ሶስቱ ካሉ ከነዚህ ነገሮች ነው ጌታ ድል የሚሰጣል ክብር ለእግዚአብሔር ይሁን ከሶስቱ ባንዱ ላይ ሰው ድል ማግኘት አይችልም ብቻውን ባንዱ ላይ ማግኘት አይችልም ባንዱ ላይ ጌታ የሚሰጣውን ድል የተቀዳጀ ሰው በስጋውም ላይ ድል ይቀዳጃል በሰይጣንም ላይ ድል ይቀዳጃል ከሶስቱም የምንደንበት መዳን ለአንደኛው ሰዎች ለምሳሌ ታሞ መዳኒት ሲሰጡ የተለያየ በሽታ ቢኖራቸው ለሰዎቹ ሶስት አይነት መዳኒት ይሰጧቸዋል የኪኒኑ በዛት አንዳንድ ጊዜ ሰዎች የሚወስዱ ተደርድሮ ስፍር ቁጥር የለ እንደ ቆሎ የሚቀሙ ሰዎች አሉ ዶሮ ኦቾሎኒ እንደሚሸጥ ያህል እንደሚቀሙ ሰዎች አሉ በሚችል ሲምፕል የሆነ አቀራረብ ነው የሚቀርበው ስለዚህ ጌታችን ኢየሱስ ክርስቶስን እንዳስተማሪ የሚያውት ሰዎች አሉ ጌታችን ኢየሱስ ክርስቶስ ተአምራቶች ሰርቷል ድንቅ ነገሮች አድርጓል በሰራቸው ነገሮች ለዕለታዊ ህይወታቸው ፍላጎት ለራባቸው ለጠማታቸው ማስተጋሻ በየጊዜው የሚፈልጉትም ነበሩ አንዴ ታምር ሲያደርግ ሲያው እንዴ ነገም ሳናርስ ጎተራ ሳንከት ችግር ሳና የሚያበላ ከተገኘማ ለምን አናነክሰው ብለው እንደው ማንገሰው ሊገላገሉት ነበር እንዴ ይሄን ላንድ አፍታ ብቻ ለቅምሻ እንዴት ይሆናል ለምን አናነክሰው ምን አንጉስ ሆኖ አናርፍም ብለው ነበር ምክንያቱም ሳይለፋ መሰረታዊ ፍላጎት የመጀመሪያው ምግብ ነው በምግብ ካሳረፈ ሌላው ነገር ምንም አይደለም ግን ኢየሱስ ክርስቶስ እንደዛ ሊያነክሱ ሲፈልጉም ቢያለም ይያዝ አይደለም እና ምንም እንኳን ሰዎች የሚወዱትን ነገር ያደረገ ቢሆን የራሱ አካሄድ የራሱ ዓላማ ያለው ጌታ ነው ስለዚህ ጦር አስተማሪ ነው ታምረኛ ነው የታመሙትን ፈውሷል እና ሰዎችን የሚያስገርም ተርበው ተቸግረው ኬቲም ጣለም የሚባለው ነገር ሁሉ ነገርን በማብዛት ታምር በማድረግ ሰዎች በልተው ጠግቦ 12 መሶብ የሚተርፍ ድግስ የደገሰ ጌታ ነው ክብር ለእግዚአብሔር ይሁን አሜን እና ይሄ ጌታ እኔና እናንተ سنመርጠው ይሄ ጌታ ምን አይነት ጌታ እንደሆነ በጣም በቅጡ እንድናቅ እንዲረዳን ስርነቀል ከርሱ ጋር እንድንተባበር የሱ አሸናፊነት ለኛ እንዲሆን እንዲረዳን በሚል በኤፌሶን ምዕራፍ 2 ላይ ከቁጥር 1 2 ከቁጥር 1 እና 2 ጀምረን በመነሳት ነበር سنማር የነበረው ኢየሱስ ክርስቶስ አቋም ወስዶ ድል የነሳቸው 3 መሰረታዊ ነጥቦች በበደላችሁና በኃጢአታችሁ ሙታን ነበራችሁ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው በእነዚህም ልጆች መካከል እኛ ሁላችን ደግሞ የሥጋችንንና የልቦናችንን ፈቃድ እያደረግን አያችሁት እያደረግን በስጋችን ምኞት በፊት እንኖር ነበር ያነበብኩት ልብ ብትሉ ቁጥር 1 ላይ በዚህ ዓለም ኑሮ የሚል ቃል አለ ስለዚህ ኢየሱስ ክርስቶስ አቋም ከወሰደበት አንድና ትልቅ ነገር የዚህ ዓለም ኑሮ የሚለው በመጽሐፍ ቅዱስ ላይ ዓለም የሚል ቃል አለ ይሄንን ቃል በጣም በብዛት ሲጠቀም በመጽሐፍ ቅዱስ ውስጥ የሚታየው ዮሐንስ ነው እንደውም ከነ ጳውሎስ ሁሉ ይልቅ በርከ ተባለ ሁኔታ ዓለም 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 ሲል የሚታየው ዮሐንስ ነው ዮሐንስ ኢየሱስ ክርስቶስን የሚያይበት አስተያየት ለየት ያለ ስለሆነ ዓለምን የሚጠቅስበት እይታው ጠንከር ሊል የቻለው ስለ ክርስቶስ ያለው ግንዛቤ አስገራሚ ስለሆነ ይመስለኛል ስለዚህ ዓለም ኢየሱስ ክርስቶስ አቋም ከወሰደባቸው ነገሮች የዚህ ዓለም እቺን ድቡልቡሏን ምንረግጣትን የውሃን መሬት አይደለም አላደለም ምንም ያልጮች ምንም ያላማረች አላደለም እግዚአብሔር የሰጣትን ጸጋኛ እና በላሽባት ይሆናል እንጂ ምንም አላረገችንም መሬት እና እቺን ድቡልቡሏን ዓለም ጂኦግራፊዋን ዓለም መልካምድሯን ዓለም ሳይሆን በዚህ ዓለም እንዳለው ኑሮ ስለሚል ዓለም የዓለም ኑሮ አለ እኛ ሁላችን የምናውቀው በዚህ ዓለም በካልቸር የሚገለጥ በቫልዩ ሲስተም መልክ የሚገለጥ የኑሮ መመዘኛ ሆኖ የሚገለጥ ኑሮ ምንድነው ቢባል ሰዎች ሁሉ ቢጽፉ የሚገልጡበት ኑሮን የሚገልጡበት ቋንቋ የዚህን ዓለም ኑሮ ነው ኢኮኖሚስቱ ቢገልጥ በዚህ ዓለም ኑሮ ሲገልጥ እግዚአብሔር ባልተማከለበት ሁኔታ ሰዎች ጋራ በተያያዘ መንገድ በዚህ ዓለም ያለው የእግዚአብሔር መንግስት ሳይገባበት የሚታሰበው የኖሮን ሁኔታ ሁሉ ይጠቀልላል። ሌላ ሁለተኛ የተጠቀሰው በአየር ላይ ስልጣን እንዳለው አለቃ ፈቃድ ሰይጣን እናም ከስሩ ደግሞ ምን ሰራዊቶች አሉት እና ሰይጣን ተጠቅሷል ኢየሱስ ክርስቶስ አቋም ወስዶ ድል ከነሳቸው ዳሜጅ ካደረጋቸው ካሸነፋቸው መካከል ሰይጣን በዚህ ቦታ ላይ ተጠቅሶ እናያለን ሰይጣን በዚህ ቦታ ላይ ሲጠቀስ ምን ሆኖ እንደተጠቀሰ ተመልከቱ በዚህ በማይታዘዙት ልጆች ላይ አሁን ለሚሰራው አሁን እየሰራ ያለ አለቃ ነው እና እግዚአብሔርን የማያምኑት ልጆች በሙሉ ሰዎች በሙሉ ልጆች ተብለው ነው የተጠቀሱት ምንም እንኳን አማኝ ክርስቲያን ሆነው የክርስቶስ ተከታዮችን ባይሉም እንኳን ከሃዲዎች ሆነው እግዚአብሔር የለም ቢሉም
ብቻም ሰራተኞቹ ባይሸጡም ትራንስፈር ዶነሱም እዛ እግዚአብሔር የተመሰገነ
ሌሎቹ ለይዶፍ ኩኩሉ ሆነው የታወቁ ኮምፒውተር ፕሮግራመርስ በሙሉ ምግብ ሰራተኛ ታክሲ ነጂ ሲሆኑ እሱ ግን ከመስራ ቤት ወደ መስራ ቤት ተሻገረ
ዛሬም እዛ ቦታ ይሰራል እግዚአብሔርን አይቶ የሚኖር ሰው ስለሆነ ውድ ወገኖቼ ሃይማኖታችን እዚህ ብቻ ይሁን ጌታን ይዘነው እንሂድ እንጸልይ ክብር ለእግዚአብሔር ይሁን ክብር ለእግዚአብሔር ይሁን ክብር ለእግዚአብሔር ይሁን